የተለያዩ እቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያ የሳይንስና የቴክኖሎጂ ሚኒስትር አስገንዝበዋል። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግስት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል ተብሏል። መለስካቸውማ ዝርዝሩ አለው።
የመንግስት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሑፎች መካከል የአውደ ጥናቱ ተካፋይ በነበረው የሳይንስና ቴክኖሎጂ ሚኒስቴር የተዘጋጀ የቴክኖሎጂ ሽግግር ፍኖተ ካርታ አንዱ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ዑመር ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረጅም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከ ዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ስርዓት በሀገሪቱ መሬት ስር ባለመስረዱ እንደሆነ፣ በኢትዮጵያ ለረጅም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል።
ቴክኖሎጂ በቁጥ ቁጥ እንደማይሸጋገር፣ ቴክኖሎጂ ስርዓት፣ ቴክኖሎጂ በፍኖተ ካርታ፣ ቴክኖሎጂ በቅንጅት ካልተመራ በስተቀር እንደ ጫማ እንደ ሸሚዛችን አድርገነው ሲያልቅ ከመቶ ዓመት በኋላ ባቡሩን ወደ መጋዘን እንዳስገባ ነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው ያለው። ስኳር ፋብሪካዎቻችንም ያለንበትን ደረጃ የምናውቀው ከሀምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ነው ያለን።
የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሑፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖተ ካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል።
የመቶ ዓመት ታሪክ አለን ብለን በስለ ባቡር እናነሳለን፣ ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዛን ወስደን ነው ያቆም ናቸው። ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን፣ የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር። ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም። እንገዛለን ግን ትምህርት ሊኖረው ይገባል። ቴክኖሎጂውን ልናቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል።
ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል።
በሚቀጥሉት 9-10 ዓመታት የትኞቹ ሴክተሮች የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ሲሰጥ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ 4-5 እጥፍ ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። እንደምታዩት አብዛኛው በፐብሊክ ኢንተርፕራይዝ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰስ ነው። ጨርቃጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርትላይዘርስ፣ ኬሚካልስ፣ ፋርማሲውቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው።
በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክቶሬት ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የስራ ኃላፊዎች በቀረቡት የጥናት ጽሑፎች በመወያየት ተመክሮቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይንም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል።
የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛ ማቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት? እንዴት ነው የምናስኬደው? በምን ያህል ጊዜስ ነው የሚካሄደው? ምን አይነት አጀንዳዎች ናቸው? ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን ለማድረጆቹ አመራሮች ባሉበት ዛሬ ላይ ተወስኖ በዛም የምስረታው ከናወነበታል።
በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግስት በእነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረቃ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግሩ ሆኖ ተጋርታ ለዚህ መድኃኒት ይሆን በጊዜው እናያዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።